Bambino B-O-A.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋው ነኝ ጽዮን ግርማ። እዚህ ጋቢና ከጎኔ ቁጭ ብላለች።
ሰላም እንደምናመሻችሁ። ለዛሬ ምሽት ፕሮግራማችሁ የያዝናቸውን ፕሮግራሞች እናስተዋውቃችሁ።
በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ አንዲት አሜሪካዊት በኢትዮጵያ መዲና አካባቢ በደረሰባት ጉዳት መገደሏን አስታወቀ። አደጋውን ያደረሰውና ሌሎች ዝርዝሮችን ለጊዜው አልሰጠም።
በየሰፈር የምደረገው ወረራ እንዲሁ ቀጥሏል። እንደውም ትናንትና ማታ ሮካቱ የሚባል ቀበሌ ውስጥ ከምሽቱ ሌሊት 7 ሰዓት ላይ ገብቶ ወደ 5 ሰዎችን አፍሶ ነው የወሰዱት።
በኮንሶ ሰዎች መታሰራቸው አልቆሙም በማለት የኮንሶ ሕዝብ ተወካይ አቶ ገመቹ ገንፌ የተናገሩትን ያሰማናችሁ። መምህርና ጦማሪ ስዩም ተሾመ በአስቸኳይ እንዲፈታ ዓለም አቀፍ የጋዜጠኞች ደህንነት ተሟጋች ድርጅት ሲፒጄ አስታወቀ።
The police took away his computer, searched his home, arrested him and took away his computer. We did not know.
ፖሊስ ከቤቱ ሲወስደው ኮምፒውተሩንም ጭምር ወስዶበታል። አሁን ስዩም የት እንዳለ አናውቅም። ሆኖም ያለበት ሁኔታ ያሳስበናል። ስዩም ሐሳቡን ከመግለጽ ውጪ የፈጸመው ወንጀል ስለሌለ የኢትዮጵያ መንግሥት ያለምንም ቅድመ ሁኔታ እንዲፈታው እንጠይቃለን።
ሆን ተብሎ የጥቃት እርምጃ እንደሆነ የሚታወቀው ታንኮች ነበሩ፣ ከጀርባቸው ሰራዊቱ ነበረ፣ ሙሉ ሰራዊት ታጥቆ ነበር። ጋዜጠኞቹን ደብቀው ከጓሮ ሲያስወጡ የታጠቁ ወታደሮች ነበሩ ያሉ።
የመብት እጦት ችግር አለ፣ ሕግ የማክበር ችግር አለ። መንግስት ራሱ የፈጠረውን ራሱ የጻፈውን ሕገ መንግስት ያለ ማክበር ችግር አለ።
በወቅታዊ ሁኔታ ላይ ትላንት ከሶስት ምሁራን ጋር ያደረግነው ውይይት ዛሬ ሁለተኛ ክፍል ይቀጥላል።
ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
በድጋሚ እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ አጠር ላሉ የምሽቱ ዜናዎች ጽዮን ግርማ ነኝ። ከሚያስተምርበት የአምቦ ዩኒቨርሲቲ ወሊሶ ካምፓስ ቅዳሜ መስከረም 21 ቀን 2009 ዓ.ም ተወስዶ የታሰረው ስዩም ተሾመ በአስቸኳይ እንዲፈታ ዓለም አቀፍ የጋዜጠኞች ደህንነት ተሟጋች ድርጅት ሲፒጄ አስታወቀ። አድማጮች፣ የዚህን ዜና ዝርዝር ከዜና በኋላ በሚኖሩት ፕሮግራሞች እናቀርብላችኋለን። በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ አንዲት አሜሪካዊት በኢትዮጵያ መዲና አካባቢ በደረሰባት ጉዳት መገደሏን አስታወቀ። አደጋውን ያደረሰውና ሌሎች ዝርዝሮችን ለጊዜው አልሰጠም። በኮንሶ አሁንም ዜጎች በጅምላ መታሰራቸው እንዲሁም የሰዎችና የሃይማኖት ንብረቶች እየተዘረፉና እየተደፈሩ ናቸው ሲል የኮንሶን ሕዝብ እንወክላለን ከሚሉ የኮሚቴ አባላት አንዱ ተናገሩ። የደቡብ ክልላዊ መንግስት ቃል አቀባይ ይህንን አስተባብለዋል። በሌላ በኩል ደግሞ የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ በኮንሶ ሕዝብ ላይ እየተፈጸመ ላለው ግድያና እስራት እንዲሁም ንብረት ማውደም የኢህአዴግን መንግስት ተጠያቂ አድርጓል። ወደ ዓለም አቀፍ ዜና ስንሻገር ተሰናባቹ የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙንን ለመተካት የተያዘው ድርድር ዛሬ ወሳኝ ምዕራፍ ላይ ደርሷል። የጸጥታ ምክር ቤቱ ድምጽ ይሰጣል። 193 አባላት ያሉት የድርጅቱ ጠቅላላ ጉባኤ ከቀረቡት እጩ ተፎካካሪዎች መካከል ድምጹን እንደሚሰጥ 15 አባላት ያሉት የጸጥታ ምክር ቤት ሀሳብ እንዲያቀርብ ኃላፊነት ተሰጥቶታል። የዩናይትድ ስቴትስ እጩ ምክትል ፕሬዚዳንቶች ትላንት ማታ በረቀቁ ፖሊሲዎችና የፓርቲዎቻቸው እጩ በሆኑት ዶናልድ ትራምፕን ሂላሪ ክሊንተን ዙሪያ ክርክር አካሂደዋል። የሪፐብሊካን እጩ ምክትል ፕሬዚዳንት ማይክ ፔንስ እና የዲሞክራቱ ቲም ኬን የመጀመሪያና ብቸኛው ክርክራቸውን ትላንት ባካሄዱበት ወቅት በኒውክሌር መሳሪያ፣ በሶሪያ ጉዳይና በዩናይትድ ስቴትስ የፍትህ ሂደት ዙሪያ ተከራክረዋል። አድማጮች፣ ለሰዓቱ ያስኳቸው አጠር ያሉ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ይቀጥላል። መስታወት አድራጋውና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
Gabina VOA. Let's cross boundaries together.
ወደ መጀመሪያው ዘገባ ስናልፍ በአዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ አንዲት አሜሪካዊት በኢትዮጵያ መዲና አካባቢ በደረሰባት ጉዳት መገደሏን አስታወቀ። አደጋውን ያደረሰውና ሌሎች ዝርዝሮችን ለጊዜው አልሰጠም። መለስካቸው አማሃ ከአዲስ አበባ ዝርዝሩን ይዟል።
ኤምባሲው ዛሬ ለቪኦኤ በኢሜይል እንዳስታወቀው ትናንት ከቀትር በኋላ በአዲስ አበባ አካባቢ አንድ የመጓጓዣ መኪና ባልታወቁ ሰዎች በድንጋይ መደብደቡን ይገልጻል። አክሎም ከተጓዦቹ መካከል አንዲት የዩናይትድ ስቴትስ ዜጋ ከተወረወሩ ድንጋዮች በአንደኛው ክፉኛ ተመታለች። ይህች አሜሪካዊት በደረሰባት ጉዳት ሳቢያም ሕይወቷ አልፏል ሲል ይኸው የኢሜይል መልእክት አጭር ይዘቱን ይቋጫል። በመኪናው ላይ የድንጋይ ድብደባ የደረሰው በአዲስ አበባ ከተማ አካባቢ የት እንደሆነ፣ በመኪናው ውስጥ ስንት ተጓዦች እንደነበሩ፣ ዜግነታቸው፣ የሟቿን ስምና የመሳሰሉትን ዝርዝር መረጃዎች ኤምባሲው ለጊዜው ለመግለጽ አልፈለገም። ዝርዝሩን እንዳገኘን እናቀርባለን። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በኮንሶ አሁንም ዜጎች በጅምላ መታሰራቸው እንዲሁም የሰዎችና የሃይማኖት ንብረቶች እየተዘረፉና እየተደፈሩ ናቸው ሲሉ የኮንሶን ህዝብ እንወክላለን ከሚሉ የኮሚቴ አባላት አንዱ ተናገሩ። የደቡብ ክልላዊ መንግስት ቃል አቀባይ ይህንን አስተባብለዋል። በሌላ በኩል ደግሞ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ በኮንሶ ህዝብ ላይ የተፈጸመ ነው ላለው ግድያና እስራት እንዲሁም ንብረት ማውደም የኢህአዴግን መንግስት ተጠያቂ አድርጓል። መለስካቸው አማሃ ዝርዝሩን ይዟል።
መጀመሪያ ላነሳሽው ጥያቄ ተጠያቂው ማን ነው ለሚለው አይ ቲንክ ሁለቱንም አይነት ተጠያቂነት ማለትም የፖለቲካ ተጠያቂነትና የህግ ተጠያቂነት ይኖራል ብዬ አስባለሁ። በሁለቱም ረገድ
አድማጮች በአጋጣሚ በስህተት ሌላ ፋይል አጫውተን ነው ከሶስት ምሁራን ጋር ከተደረገው ውይይት የተቀነጨበው እና የሰማ ነው። ቀጥለን እንግዲህ የምናቀርባላችሁ ከኮንሶ ጋር የተያያዘውን ይሆናል። እንግዲህ ባልደረባችን የቴክኒኩንና የፕሮዳክሽኑን ወይም ደግሞ የማቀናበሩን ስራ የሚሰራልን ሙክቤል ያቤሮ ነው። ሙክቤል ያቤሮ የኮንሶን በተመለከተ ያጠናቀርነውን ዘገባ አዘጋጅቶታል። በኮንሶ አሁንም ዜጎች በጅምላ መታሰራቸው እንዲሁም የሰዎችና የሃይማኖት ንብረቶች እየተዘረፉና እየተደፈሩ ናቸው ሲሉ የኮንሶ ሕዝብን እንወክላለን ከሚሉ የኮሚቴ አባላት አንዱ ተናግረዋል። የደቡብ ክልል ቃል አቀባይ ደግሞ ይህንን አስተባብለዋል። መለስካቸው ከአዲስ አበባ ያደረሰንን ሪፖርት ቀጥለን እናሰማችኋለን።
Shirin Gabina VOA kuke saurare yanzu haka tare da Henok Fente da Mr. Ward Aragao.
Wiki talama Johnny na Gabina VOA. With Henok Fente and Mr. Ward Aragao.
We'll be right back.
የኮንሶ ህዝብ እንደወከላቸው ከሚናገሩት የኮሚቴ አባላት መካከል አቶ ገመቹ ገንዘይ በኮንሶ ህዝብ ላይ የተፈጸመ ነው የሚሉት ግፍ ቀጥሏል። እርሳቸው እንደሚሉት ከሆነ ዛሬም የመንግስት ታጣቂዎች እያንዳንዱን የኮንሶ የከተማም ሆነ የገጠር ቀበሌዎች ነዋሪ በእለት ተግባሩ እንዳይሰማራ ከቀዩ እያባረሩት ይገኛሉ። ሰሞኑን በአካባቢው የጣለውን ዝናብ እንኳን ተጠቅሞ የወቅቱን የእርሻ ተግባሩ እንዳያከናውን የኮንሶን ገበሬ ከእርሻው እያባረሩት ይገኛሉ ሲሉም ይከሳሉ። በከተማም በገጠርም እስሩና እንግልቱ ቀጥሏል ይላሉ አቶ ገመቹ ገንዘይ።
ሆስፒታል ስራ አስኪያጅ እና የስራ ሂደት ኮንሶ ልማት ማህበር ስራ አስኪያጅ፣ ሌሎችንም ነጋዴዎችን፣ ትምህርት ቤቶችን እንደዛው እየበጠበጡ ነው ያሉት። ሰሞኑን በየሰፈር የሚደረገው ወረራ እንዲሁ ቀጥሏል። እንዳሁም ትናንትና ማታ ሮካቱም የሚባል ቀበሌ ውስጥ ከምሽቱ ለሌሊት 7 ሰዓት ላይ ገብቶ ወደ 5 ሰዎችን አፍሶ ነው የወሰዱት። ወደ 10 ቤቶችን በርብረዋል። ስለዚህ አፈናውና ማስገደዱ ቀጥሏል ማለት ነው በኮንሶ ላይ በአሁኑ ጊዜ።
የደቡብ ክልላዊ መንግስት ቃል አቀባይ ወይዘሮ ሂክማ ሀይረዲን ግን ይህን ያስተባብላሉ። በአሁኑ ጊዜ እስርም ሆነ ይህንን የመሳሰሉ ነገሮች የሉም። መደበኛ አገልግሎቶች የሚሰጡ መስሪያ ቤቶችም ስራቸውን ቀጥሏል። እንዲያውም ኮንሶ በዞን አስተዳደር እርከን ካልተደራጀ ብለው ይጠይቁ የነበሩ መስመራቸውን ቀይረዋል ይላሉ።
ከዚህ በፊት የዞን የመደራጀት ጥያቄ መልስ ካላገኘ አገልግሎት አንሰጥም ብለው ሲሉ የነበሩ ልዩ ፈጻሚዎችም ጭምር ውይይት ከተደረገ በኋላ ወደ መደበኛ ስራቸው ገብተው መስራት የጀመሩበት አግባብ አለ። ሁለተኛ አሁን ከሚባለው አንጻር ስናይ እንደዚህ አይነት የተፈጸመ ድርጊት ምንም ነገር የለም። አሁን ሁሉም ቦታ ላይ ውይይቶች ናቸው። ከህዝብ ጋር ውይይት ነው። በሰላም ጉዳይ ላይ፣ በአንድነት ጉዳይ ላይ ውይይት እያደረግን ነው።
አቶ ገመቹ ገንሴ ግን ይህንን አጥብቆ ያስተባብላሉ። ሰዎች ታስረዋል ሲሉም የፈጠራ ወሬ እንዳልሆነ የታሰሩትን ሰዎችና ኃላፊነታቸውን ጭምር በመግለጽ የኮንሶ ህዝብ ለስቃይ ሆን ተብሎ ተዳርጓል ሲሉ ይከሳሉ።
የልማት ማህበሩ ስራ አስኪያጅ ከፍነ ትጫሬ ነው የሚባለው የታሰረው። የሆስፒታሉ ስራ አስኪያጅ ደግሞ አራርቶ በሮ ነው። የሰው ሀብቱ ብርሃኑ ሰጎያ ነው የሚባሉት እነሱን አስሯቸዋል። እንግዲህ ያሉት መስሪያ ቤቶች ሁለቱ ብቻ ናቸው። እነዚህ ሁለት መስሪያ ቤቶች የሚያስተዳድሩ ሰዎችን ማሰር ማለት ሙሉ በሙሉ የኮንሶን መስሪያ ቤቶች ለመዝጋት ነው። ይሄ ብቻም ሳይሆን የኮንሶ የተባለውን ሰው ሙሉ በሙሉ ለማሰር ነው በአሁኑ ጊዜ እየተደረገ ያለው።
ይህ ብቻ ሳይሆን ይላሉ አቶ ገመቹ፣ ታጣቂዎች የህዝቡን ንብረት ማውደም መዝረፍና የሃይማኖት ቤቶችንም ተገቢውን ከበሬታ በመንሳት እየደፈሩ ናቸው በማለት ኮንነዋል።
በዚህ ሳምንት ገበያም እየረበሹ ነው አሉ። ለምሳሌ ኮልመ የሚባል ገበያ ላይ የደራ ገበያ ላይ ገብቶ ህዝቡን በትርጦ የህዝቡ ብዙ ንብረት ወድሟል። የሃይማኖት ቦታዎችንም እንደዛ እየደፈሩ ነው ያሉት። እስካሁን ድረስ ይሄኛው ጉዳይ አልተቋጨም ማለት ነው። ለምሳሌ አለ ታይታ መካነ ኢየሱስን ደፍረዋል። አርካ ዳራ አካለ ኢየሱስ የሚባለውን ደፍራ ገራ በሚባል ቦታም እንደዚሁ በኦርቶዶክስ ቸርች ውስጥ ነው የሰፈሩት።
ወይዘሮ ሂክማ ሀይረዲን ይህ ኮሚቴንን ከሚሉና አሁን የተያዘውን ስራ ለማደናቀፍ በታን ለማካሄድ ከሚሰሩ ወገኖች የሚሰነዘር መሰረተ ቢስ ውንጀላ ነው ሲሉ ያስተባብላሉ።
ኮሚቴንን ከሚሉ አካላት ይህንን ለማደናቀፍ የሚሰሩት ነገር አለና በጸጥታ ኃይል በኩል ምንም አይነት እንደዚህ ሰዎችን የማሰብ ሰዎችን የመፈለግ የተደረገ ነገር የለም። ግን ደግሞ ባለፈው ቤት የተቃጠለት ባለ አባሮባ ቀበሌ ላይ ደግሞ ቤቱን ያቃጠሉ ሰዎች ህዝቡ እርምጃ ሊወሰድባቸው ይገባል፣ በህግ ሊጠየቁልን ይገባል እያለ በየመድረኮቹ እያነሳ ነው። ስለዚህ እነዚህ አካላት እነማን ናቸው፣ የት ነው ያሉት የሚለው ነገር ያሉበትን ህዝቡ ራሱ አጋልጦ እንዲሰጥ፣ ህዝቡ ራሱ እኔ ኬሌ ናቸው ብሎ እንዲናገር የተሰራ ስራ አለ እንጂ ከዛ ውጭ በየቤቱ እየተገባ ታፍኖ እየተወሰደ ምንም አይነት ነገር በጸጥታ ኃይሉ እየተወሰደ ያለ ነገር የለም።
እና በዚህ ምክንያት የታሰሩ ሰዎች እስከዛሬ ድረስ ፍርድ ቤት የቀረቡበት አግባብ አለ
ማለት አሁን ስቲል ይህንን እኔ ኬሌ ናቸው ተብሎ የተወሰዱ ነገር የለም። የተጠረጠሩ ሰዎች አሉ። የተጠረጠሩ ሰዎች ገና ማድረግ እንትን እየተደረገ ነው ማለት ምርመራ እየተደረገ ነው። ምርመራው ሲጠናቀቅ ኦልሬዲ ወደ ማረሚያም ሆነ በህግ የሚጠየቁበትም ነጻም ከሆኑም ደግሞ የሚለቀቁበት አግባብ አለ። ከዛ ውጭ ግን ሰላማዊ ዜጋ ላይ እንደዚህ አይነት እንትን የተደረገበትም አግባብ የለም።
እነዚህ የተጠረጠሩ የተባሉት ሰዎች ወይንም ህዝብ ጠቁሟባቸዋል ያላችኋቸው ሰዎች በህግ ቁጥጥር ስር ናቸው አሁን እነሱ
ማለት? አሁን ኦልሬዲ ምርመራ ተደርጎ እንትን ብለው ተመልሰው ሄደዋል። ግን የምርመራ ሂደቱ እነሱን የሚያመላክት ከሆነ ተጠያቂ መሆናቸው አይቀርም በህግ አግባብ ህጉን በተከተለ በተከተለ መልኩ ማለት ነው። ከዛ ውጪ ግን ቤት ለቤት እየታሰሰ በማታንተን እየተባለ የተደረገ ነገር የለም። ከሃይማኖት ተቋማትም ጋር ተያይዞ ህጉ የሃይማኖት ተቋማት ላይ የዘጠ ኃይል እንዲገቡ የሚፈቅድበት ማግባብም የለም። ህጉንም እየጣስንም አይደለም። ስለዚህ ሃይማኖት ተቋማት ላይ ባለፈውም እንደጠየከኝ የተወሰደ ነገርም የተገባበትም ነገር የዘጠ ኃይሉን ገብቶ ያደረገውም አሁን ባለፈው ዘጠ ኃይሉ ዘረፋ አድርጓል ሃይማኖት ተቋማት ላይ ነው ብለው ሲያነሱ የነበረውና የተበጸ በሃይማኖት ተቋማት ላይ ደግሞ የተወሰደም ነገር ምንም ነገር ገብቶም የዘጠ ኃይሉም ያደረገው ነገር የለም።
ከዚሁ ችግር ጋር በተያያዘ የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ አንድ የጽሑፍ መግለጫ ይፋ አድርጓል። መድረክ በዚህ መግለጫው በኮንሶ ህዝብ ላይ የተፈጸመ ነው ላለው ግድያ፣ እስራትና ንብረት ውድመት ተጠያቂው የኢህአዴግ አምባገነናዊ አገዛዝ ነው ሲል ይኮንናል። የአካባቢውን ነዋሪዎች መረጃ መሰረት አድርጎም ከ5000 በላይ በባህላዊ የቤት አሰራር ቅርጽ የተሰሩና ሌሎችም ቤቶች እንደተቃጠሉ፣ ከ100 በላይ ሰዎች ለሞት እንደተዳረጉ፣ ከ200000 በላይ የኮንሶ ህዝብ ለስደት እንደተዳረገ፣ የነዋሪዎች ቤቶች ተበርብረው ንብረት መዘረፉንና ከ300 በላይ ዜጎች ለእስራት መዳረጋቸውን ይገልጻል። በመጨረሻም ይህ ጅምላ ጭፍጨፋ ከዘር ማጥፋት እርምጃ በፍጹም ተለይቶ ስለማይታይ የደረሰው ጉዳት በገለልተኛ አካል ተጣርቶ ውጤቱን ለመላው የሀገራችን ህዝብና ለዓለም ማህበረሰብ ይፋ እንዲደረግ መድረክ አጥብቆ ይጠይቃል ብሏል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮቻችን ከጥቂት ደቂቃዎች በፊት ለነበረው የቴክኒክ ችግር ይቅርታ እንጠይቃለን። አሁን የተስተካከለ ይመስላል። ወደሚቀጥለው ዘገባችን እናልፋለን። ከሚያስተምርበት የአምቦ ዩኒቨርሲቲ ወሊሶ ካምፓስ ቅዳሜ መስከረም 21 ቀን 2009 ዓ.ም ተወስዶ የታሰረው ስዩም ተሾመ በአስቸኳይ እንዲፈታ ዓለም አቀፍ የጋዜጠኞች ደህንነት ተሟጋች ድርጅት ሲፒጄ አስታወቀ። ጽዮን ግርማ የምስራቅ አፍሪካ ተወካይ ሙረቲ ሙቲጋን ስለ ሁኔታው አነጋግራ ተከታዩን ዘገባ አጠናቅራለች።
መምህርና የድረገጽ ጸሐፊ ስዩም ተሾመ በአሁን ወቅት የት እንደሚገኝ ማወቅ እንዳልተቻለ ዓለም አቀፉ የጋዜጠኞች የደህንነት ተሟጋች ድርጅት ሲፒጄ አስታውቋል። የምስራቅ አፍሪካ ተወካይ ሙረቲ ሙቲጋ ስዩም ተሾመ በአሁኑ ሰዓት በኢንተርኔት አምደኝነቱ እየታወቀ የመጣና ኢትዮ ቲንክ ታንክ በተባለ ድረገጽ ላይ ሀሳቡን በድፍረት እየገለጸ የነበረ ምሁር ነበር ይላሉ።
He comments very often on both local and international media. He has been quoted by many newspapers and radio stations around the world, and most recently we know that he
ስዩም ተሾመ ለሀገር ውስጥና ለዓለም አቀፍ የብዙሃን መገናኛዎች አስተያየት በመስጠትም ይታወቃል። በተለያዩ ዓለም አቀፍ ጋዜጦችና ራዲዮዎች ላይም የሚሰጣቸው አስተያየቶች ተጠቃሽ ናቸው። የቅርብ ጊዜውን ብናይ እንኳ በሪዮ ኦሊምፒክ ላይ ባለብር ሜዳሊያው ሯጭ ፈይሳ ሌሊሳ ያሳየውን የተቃውሞ እርምጃ አስመልክቶ ለኒውዮርክ ታይምስ ጋዜጣ አስተያየቱን ሰጥቷል።
Show of dissent that challenges the narrative of the Ethiopian government that they have put out to the world.
የስዩም መታሰር የደህንነት ተሟጋች ድርጅቱን እንደሚያሳስበው የገለጹት ሙረቲ ሙቲጋ ስዩም የሚያስተምርበት ዩኒቨርሲቲ ከሚገኘው መኖሪያ ቤቱ መወሰዱን መረጃ እንዳላቸው ተናግረዋል።
The police took away his computer, searched his home, arrested him, and took away his computer. We do not know.
ፖሊስ ከቤቱ ሲወስደው ኮምፒውተሩንም ጭምር ወስዶበታል። አሁን ስዩም የት እንዳለ አናውቅም። ሆኖም ያለበት ሁኔታ ያሳስበናል። ስዩም ሐሳቡን ከመግለጽ ውጪ የፈጸመው ወንጀል ስለሌለ የኢትዮጵያ መንግስት ያለምንም ቅድመ ሁኔታ እንዲፈታው እንጠይቃለን።
To release him unconditionally because we don't see that he has committed any crime.
ሙረቲ ከስዩም መታሰር በተጨማሪ በኢትዮጵያ ያለው የመናገርና ሐሳብን በነጻነት የመግለጽ እጦት እንደሚያሳስባቸው ተናግረዋል።
The space for media freedom and expression within Ethiopia has closed dramatically within the last 6 years. That space has
ካለፉት 6 ዓመታት ጀምሮ የብዙሃን መገናኛና ሐሳብን በነጻነት የመግለጽ ምህዳር ሙሉ በሙሉ ተዘግቷል። ይህ ክፍተት እየተሞላ የሚገኘው ግለሰብ ጸሐፊዎች በየዌብሳይቱ ላይ በሚሰጧቸው መረጃዎችና በሚያሰፍሯቸው ሐሳቦች ነው።
The media can play an important role as a mediator between the state and its people.
ሙራት ያክለው የኢትዮጵያ መንግስት ሐሳባቸውን በነጻነት ለሚገልጹ ዋስትና ሊሰጥ ይገባል ካሉ በኋላ ሐሳብን በነጻነት የመግለጽ ነጻነት ሰዎች እርስ በርሳቸው በነጻነት ሐሳብ እንዲለዋወጡ ይረዳቸዋል። ብዙሃን መገናኛ በፍጹም በጠላትነት ሊታይ አይገባው። ብዙሃን መገናኛ በህዝቡና በመንግስት በኩል አገናኝ ድልድይ በመሆን ትልቅ ጠቀሜታ እንዳለው ገልጸዋል። መምህሩና ጦማሪው ስዩም ተሾመን በተመለከተ አሁን በምን ሁኔታ ላይ እንደሚገኝ መረጃ ለማግኘት ያደረግነው ከፍተኛ ጥረት አልተሳካም። ጥረታችንን እንቀጥላለን። የደህንነት ተሟጋች ድርጅቱ መምህሩና ጦማሪውን አስመልክቶ ባወጣው መግለጫ ኢትዮጵያ ጋዜጠኞችን በማሰር ከአፍሪካ በሶስተኛ ደረጃ ላይ እንደምትገኝ የ2015 ሪፖርቱን ጠቅሶ አስፍሯል። በርካታ ጸሐፊያንን በጸረ ሽብር ህጉ ተከሰው በእስር ቤት ይገኛሉም ብሏል። ከነዚህ ውስጥም 18 ዓመት ተፈርዶበት ከታሰረ 5 ዓመታት ያስቆጠረው ጋዜጠኛ እስክንድር ነጋን ጠቅሷል። አሁን ወደ ውይይት ነው የምናልፈው። በኢትዮጵያ በኦሮሚያ ክልል የተከሰቀሰው ተቃውሞ አንድ ዓመት ሊያስቆጥር ጥቂት ወራት ይቀሩታል። እንዲሁም በአማራ በኮንሶና በሌሎች የሀገሪቱ አካባቢዎች የተከሰቀሰው ተቃውሞና ተቃውሞውን ለመበተን የሚወሰደው እርምጃ ለበርካቶች ህይወት መጥፋት ምክንያት ሆኗል። ይህንንም ጉዳይ ዓለም አቀፍ ብዙሃን መገናኛን ጨምሮ የኢትዮጵያን ጉዳይ የሚከታተሉ ሁሉ እየዘገቡት ይገኛሉ። እሁድ ዕለት በቢሾፍቱ ሆራ ሐይቅ ኢሬቻ በዓል ላይ በተከሰተው አደጋ ደግሞ የበርካቶች ህይወት ጠፍቷል። ይህንንና ሌሎች ወቅታዊ ጉዳዮችን አስመልክቶ ከሶስት ምሁራን ጋር ተወያይቻለሁ። አቶ ሙልጌታ አረጋዊ የህግ ባለሙያ ናቸው። ዶክተር ደረሰ ጌታቸው ከኒውዮርክ አዮና ኮሌጅ ረዳት ፕሮፌሰር ናቸው። ዶክተር ጸጋይ አራርሳ ደግሞ በሜልበርን ዩኒቨርሲቲ ህግ ፋካልቲ ሪሰርቸር ረዳት መምህር ናቸው። በኢሬቻ በዓል ላይ ለደረሰው አደጋ ተጠያቂው ማን ነው ለሚለው ጥያቄ ዶክተር ጸጋይ እየመለሱ ነበር። ውይይቱ የተቋረጠው ከዛው ይቀጥላል።
መጀመሪያ ላነሳሽው ጥያቄ ተጠያቂው ማን ነው ለሚለው አይ ቲንክ ሁለቱንም አይነት ተጠያቂነት ማለትም የፖለቲካ ተጠያቂነት እና የህግ ተጠያቂነት ይኖራል ብዬ አስባለሁ። በሁለቱም ረገድ ተጠያቂው መንግስትና መንግስት ብቻ ነው ብዬ ነው ማምነው። እኔ ለምንድን ነው ይሄንን የምለው? አንደኛ ትንኮሳ አድርጓል። ተቃውሞው ቢኖርም እንኳን ተቃውሞው ሰላማዊ ነበር፣ ለብዙ ጊዜ ማለት ለሰዓታት ሰላማዊ ነበር። ያ ወደ ጠንከር ወዳለ የፖለቲካ መልክ የያዘ ተቃውሞ የገባው የኦህዴድ ባለስልጣን ንግግር ሊያደርግ ሲነሳ እንዳይደረግ በሚል ነው የመጨረሻ ምሬት የመጣው ወደ መድረክ መውጣት የመጣው ሰው። የመጀመሪያው ኃላፊነቱ የሚመነጨው ከትንኮሳው ነው። ሁለተኛ ለመበተን የተወሰደው እርምጃ ነው። አንደኛ ነገሩ ከቁጥጥር ውጭ ይወጣል በሚል ለመበተን ወሰኑ። ይሄን ለመበተን ሲወሰን ለህዝቡ በመንገርና በማማከር ለደህንነታችሁ ሲባል በማለት ሳይሆን ከሰማይ በሄሊኮፕተር ከተተኮሰ አስለቃሽ ጭስ፣ አንዳንድ ሰዎች የጥይትም ነው የሚሉት፣ በእነዚህ እና በነበረው ድምጽ እየተነሳ አላስፈላጊ ግርግር ተፈጥሮ ይሄ ሁሉ አደጋ ደርሷል። ስለዚህ አንደኛ በመተንኮስ ህዝቡ አላስፈላጊ እልህ ውስጥ እንዲገባ በማድረግ፣ ሁለተኛ እንዲህ አስደንጋጭና ስርዓት ያሌለው የመበተን አካሄድ ለሞቱና ለጥፋቱ ምክንያት ሆኗል የሚል እምነት አለኝ። ሶስተኛ ደረጃ መንግስት በአጠቃላይ እንደዚህ አይነት ፐብሊክ በዓል ሲዘጋጅ በጠቅላላው በሙሉ ዝግጅት ለሰዎች ደህንነት ለሴኪሪቲያቸው ብቻ ሳይሆን በአጠቃላይ መፈናፈኛ እንዲኖር አደጋ የሚፈጥሩ ነገሮች ምልክት እንዲኖራቸው ሰው የማይሄድበት መንገድ የሚሄድበት አቅጣጫ የሚጠቁሙ ምልክቶች፣ አስተናጋጆች እንደዚህ እንደዚህ ያሉ ነገሮች መደረግ ይገባቸዋል። ይሄንን ማድረግ ባለመቻል አደጋ ቢደርስ ለዚህም ተጠያቂ የሚሆነው መንግስት ነው በየደረጃው። ከዚህ ባለፈ እንግዲህ የፖለቲካ ተጠያቂነት በማንኛውም መንገድ መንግስት ነው መጀመሪያ የሚወስደው። የፖለቲካ ተጠያቂነቱን ለምንድን ነው መንግስት ነው የሚወስደው የምንለው? አሁን በቅርብ ኢትዮጵያ ውስጥ የፖለቲካ ምህዳሩ ከተዘጋ ጀምሮ፣ ከጠበበ አልልም ምክንያቱም አሁን የለም፣ ከተዘጋ ጊዜ ጀምሮ ተቃውሞዎች የባህል፣ የሃይማኖት፣ የሙዚቃና የስፖርት መድረኮችን መጠቀም እንደጀመሩ የቆየ ተግባር ነው። ዘ ግሬት ራን ሲካሄድ፣ የተለያዩ የሙዚቃ ኮንሰርቶች ሲካሄዱ፣ የሃይማኖት በዓላት ለምሳሌ መስቀል፣ ጥምቀት፣ ጸሎተ አርብ በሙስሊሞች መስጊድ እና በባህል በዚህ እንደ ኢሬቻ ባሉ የባህል ስነ ስርዓቶች ላይ የፖለቲካ ተቃውሞ የማሰማት ልማድ እየታየ የመጣው አሁን አይደለም ለረጅም ጊዜ የቆየ ነገር ነው። ባለፉት ሁለት አመታት ደግሞ በኦሮሚያ ውስጥ ካለው ተቃውሞ የተነሳ particularly ደግሞ በኦሮሚያ ኢሬቻ የባህላዊ ብሔርተኝነት መገለጫም ስለሆነ የኦሮሞ ህዝብ አሁን ኦልሞስት ሁሉም ነገሩ የሚገለጥበት ቦታ ስለሆነ በዚህ በሁለት አመት ያለውን ብሶት በሙሉ አምቆ ሊወጣ የተዘጋጀበት ቦታ እንደሆነ ይታወቃል። ይሄም ስለሚታወቅ መንግስት ይሄንን ዝግጅት ተቃውሞ እንዳይቀርብበት ለማድረግ ቀደም ብሎ ብዙ እርምጃ እየወሰደ እንደነበረ የታወቀ ነው። ብዙ ፍትጊያ እንደነበረ በዝግጅቱ ላይ ይታወቃል። እና ይሄ ሁሉ እየታወቀ ለዚህ አላስፈላጊ ጉዳት እንዳይደርስ እርምጃ አለመውሰዳቸው የጥንቃቄ እርምጃ አለመውሰዳቸው እነሱን በፖለቲካው ተጠያቂ ያደርጋቸዋል። ከዛ በቀጥሎ የህግ ተጠያቂነቱ ያው በየደረጃው በግለሰብ ደረጃ በተቋም ደረጃ የሚወሰዱቱ እንደዚሁ ይወሰዳሉ ብዬ አምናለሁ። ያው ከስልጣን ሲለቁ ካልሆነ በስልጣን ይያሉ ኃላፊነት ይወስዳሉ ብዬ አላምን። ምክንያቱም ጠቅላይ ሚኒስትሩ አሁን ከትናንት ወዲያ በሰጠው መግለጫም አደጋው ያጋጠመው በራሳቸው ሰዎች ተረጋግተው ነው፣ የኛ ሰራዊት ምንም አይነት ተኩስ አልከፈተም ሲሉ ስለነበረ ኃላፊነት ከመውሰድ ፍጹም ሽሽት ያደረጉ እንደሆነ ይታያል። ይልቁኑ ሌሎች ሌላ አላማ ያላቸው ሰዎች አቅጣጫውን ያሳቱት ነበረ እያሉ ነው። እና በዚሁ አጋጣሚ ደግሞ እነሱ ተቃዋሚዎች ናቸው የሚሏቸውን ሰዎች ለማጥቃት እየተጠቀሙበት ነው ያሉት ብዬ አስባለሁ።
ዶክተር ጸጋዬ፣ እዚህ ጋር ከተሰራጩት ቪዲዮዎች ማየት እንደሚቻለው በማህበራዊ ሚዲያም እንደዚሁም ደግሞ በተለያዩ ብዙሃን መገናኛ ለማየት እንደሚቻለው ወጣቶቹ በጣም እጅግ የተቆጡ ነበሩና በመጨረሻ ላይ ማይክሮፎን ቀምቶ ተቃውሞውን እስከ መምራት እንደዚሁም ደግሞ የአይን እማኞችም እንደተናገሩት ባንዲራም እስከ ማውረድ የደረሰ ነበር የሚል ዘገባዎች አሉና በዚህስ በኩል ምናልባት ነገሮቹን ወደ ግጭት እንዲያመራ አላደረገም ይላሉ?
ይሄ ሁሉ የመጣው የፖለቲካ ባለስልጣን የፖለቲካ አመራር ውስጥ ያለ ባለስልጣን ንግግር እንዲያደርግ ከተነሳ በኋላ ነው። ይሄ ሰው ይቀመጥ፣ ይሄ ሰው መናገር የለበትም፣ ያሁኑ አባገዳ ያለ የቀድሞ አባገዳ ንግግር እንዲያደርግ ሊፈቀድለት አይገባም የሚል ሙግት ነበረ። ምልልስ ይታያል እዛው መድረክ ላይ ራሱ። ይህ ከሆነ በኋላ ነው እሱ መናገር እንዲያስቆም ማይክ የተነጠቀው። ማይክ ተነጥቆም ቢሆን ተቃውሞ ቢገለጥ እርምጃም ይወሰደው ይሄንን ግርግር ለማስቀረት አደጋ እንዳይደርስ ለማድረግ ማስቀረት የሚቻለው በመተኮስ አይመስለኝም እኔ። እሺ እኛ እንደውም ሴናሪዎቹን ስናስብ ነበር፣ እስቲ ዝም ቢሏቸው አላስፈላጊ ጉዳት እንዳይደርስ ባለስልጣናቱን ፖለቲከኞቹን ከዛ ጋር አስነስተው ልጆቹን ከነማይካቸው እንደፈለጉ እንዲሆኑ ቢያደርጓቸው ለተወሰነ ጊዜ ምን ይመጣል? ተቃውሟቸውን አሰምተው ጮኸው ይሄዳሉ። እና ከዛ ይልቅ ቀስ ብሎ በትህትና አብሯቸው ቆይቶ ቀደም ሲል ለብዙ ሰዓታት የኦሮሚያ ፖሊስ ያደርግ ነበር ያ ልዩ ኃይል ምናምን የሚባለው ማለት ነው። እና በዛ መንገድ ሊያረጋጉት ይችሉ ነበረ። ማረጋጋት ሳይሆን ሆን ተብሎ የጥቃት እርምጃ እንደሆነ የሚታወቀው ታንኮች ነበሩ ከጀርባቸው፣ ሰራዊቱ ነበረ፣ ሙሉ ሰራዊት ታጥቆ ነበር። ጋዜጠኞቹን ደብቀው ከጓሮ ሲያስወጡ የታጠቁ ወታደሮች ነበሩ ያሉ። እና ይሄ ሁሉ የሚያሳየው ለጥቃት ተዘጋጅተው እንደሄዱበት እንጂ አደጋ እንዳይደርስ ለመከላከል ስነ ስርዓት ለማካሄድ እንዳልሆነ ግልጽ ነው።
እሺ እንግዲህ ቀስ እያለን ወደ ሌሎችም ጉዳዮች እንመጣበታለን። ወደ አቶ ሙልጌታ ልመለስ እና አቶ ሙልጌታ በመግቢያችን ላይ ሲያነሱ ምላሹን ይሄ ነገር ወደዚህ እንዲያመራ ያደረጉት ምክንያቶች በርካቶች ናቸው፣ የኢሬቻውን ብቻ ነጥለን ማየት አንችልም ብለው ነበር እና እስካሁን ከተነሱት ጉዳዮችም ጨምረው እስቲ እነዛ ምክንያቶች ያሏቸው ምንድን ናቸው?
ይሄ ኦሮሚያ አካባቢ የተፈጠረው ችግር የቆየ ችግር ነው። በእኔ አመለካከት ተቀባይነት ያለው ልናውቀው ልንቀበለው የሚገባ ህዝቦች ለመብታቸው የሚያደርጉት ትግል ነው ብዬ ነው እኔ የማስበው። እና መንግስት ይህ ችግር ከመጀመሪያ ጀምሮ ቆይቷል። አንድ አመት የሆነው ነው እንግዲህ በግልጽ ከወጣ ማለት ነው። እንግዲህ አንድ አመት በፊት ብቻ የተጀመረ አይመስለኝም። ሁሌ የነበረ ችግር ነው። የመብት ችግር ኢትዮጵያ ውስጥ ሁሌ ያለ ችግር ነው። በኦሮሚያ መሬት ብቻ አይደለም ለነገሩ፣ በአጠቃላይ ኢትዮጵያ ውስጥ የመብት እጦት ችግር አለ፣ ህግ የማክበር ችግር አለ። መንግስት ራሱ የፈጠረውን ራሱ የጻፈውን ህገ መንግስት ያለ ማክበር ችግር አለ።
ውይይቱ አላበቃም። የኢትዮጵያ ተጨባጭ ሁኔታ ምን ይመስላል፣ ካሁን በኋላ ምን ይጠበቃል በሚሉና በሌሎች ጉዳዮች ላይ ለተነሱ ጥያቄዎች ሁሉም በቀጣይ የሚቀርብ ይሆናል።
እንግዲህ የዛሬው ፕሮግራማችን በዚሁ ተጠናቋል። በፌስቡክ ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው
እኔ መስታወት አራጋውና
ጽዮን ግርማንን ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያሉ ወይሮ ነው። ጉዟቸው የሰመረ ይሆን እንላለን።
መልካም ምሽት።